ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ግንቦት 24 2011 ዓመተ ምህረት ስርጭታችን ጀመረ።
አገሪቱ ውስጥ በሂደት ሰላምና መረጋጋት መምጣት አለበት። ያ መሰረት ካልያዘ ሌላ የምንነጋገረውን ነገር ሁሉ ለመፈጸም በጣም አስቸጋሪ ነው የሚሆነው እና እኔ ትልቅ ተስፋ አለኝ። አሁን ይሄ የተስፋ ጊዜ ነው። አንዳንድ ሰዎች ኢትዮጵያ ውስጥ ያለው ነው በቃ ጊዜው አሁን ነው፣ ይሄ የኢትዮጵያ ጊዜ ነው የሚሉ ሰዎች አሉ። እኔም ከዛ ጋር መስማማት ሁኔታ አለኝ።
የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ፕሬዝደንት መዓዛ አሸናፊ ናቸው። በምሽቱ ዝግጅታችን ይዘናቸዋል። ፕሮዲውሰሩ ንጉሡ ታምሬ ነው። የማስተናግዳችሁ ሶሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ሰላም ጤና ይስጥልን፣ እንደምን አምሽታችኋል። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዩናይትድ ስቴትስ ቨርጂኒያ ክፍለ ግዛት ቨርጂኒያ ቢች ከተማ ውስጥ በትናንትናው ዕለት በከተማዋ አስተዳደር ሕንፃ ውስጥ ተኩስ ከፍቶ 12 ሰዎችን የገደለው ተጠርጣሪ ድዌን ክራደክ የሚባል የረጅም ጊዜ የከተማይቱ የሕዝባዊ አገልግሎት ባልደረባ የነበረ መሆኑ ተገለጸ። የፖሊስ አዛዡ ጄምስ ሰርቬራ ዛሬ ጠዋት በሰጡት ጋዜጣዊ መግለጫ የተከፋ ወይም የተበሳጨ ሰራተኛ ነበር ሲሉ የገለጹት ተጠርጣሪ አጥቂው ለረጅም ጊዜ ከፖሊሶች ጋር በተደረገ የተኩስ ልውውጥ ተገድሏል ብለዋል። ሰውየው ተኩሱን የከፈተበት ምክንያት ምን እንደሆነ ለጊዜው እንዳልታወቀ ነው የተናገሩት የፖሊስ አዛዡ። የተገደሉት በሙሉ ከአንደኛው የኮንትራት ሰራተኛ በስተቀር የከተማ አስተዳደሩ ተቀጣሪዎች እንደነበሩ ተገልጿል። አጥቂው ትናንት አርብ ከሰዓት በኋላው ላይ 10 ሰዓት ገደማ ላይ ሕንፃው ውስጥ እንደገባ ባገኘው ሰው ላይ መተኮስ እንደጀመረ ነው የፖሊስ አዛዡ የገለጹት። በጋዜጣዊ መግለጫው ወቅት ባለስልጣናት ይበልጡኑ በጥቃቱ ሰለባዎች ላይ በማትኮር የእያንዳንዳቸውን ስምና የሕይወት ታሪክ ፎቶቸውንም ጭምር በማሳየት ሲገልጹ ነው የቆዩት። አጥቂው ሌሎች 4 ሰዎችን አቅስሏል። ኢትዮጵያውያን ፍልሰተኞችን ወደ ሀገር ለመመለስ በተጀመረ ከፍ ያለ እንቅስቃሴ ዓለም አቀፉ የፍልሰት ድርጅት አይኦኤም በዛሬው ዕለት 250 ኢትዮጵያውያንን በሁለት በረራዎች ወደ አዲስ አበባ እንደሚያጓጉዝ አስታውቋል። በየመኗ ኤደን ከተማ በሚገኝ ስቴዲየም በሚያሰቅቅ ሁኔታ ተይዘው የሚገኙትን የተቀሩትን 1968 ኢትዮጵያውያን ሀገራቸው እንመልሳለን ብለን ተስፋ እናደርጋለን ብሏል አይኦኤም። ባሳለፍነው ሳምንት በሳውዲ መራሹ ጥምረትና በየመን መንግስት ፈቃድ 347 ፍልሰተኞችን ወደ ሀገር አጓጉዘናል ያለው አይኦኤም በሂደቱ ለሴቶችና ለሕፃናት ቅድሚያ እንደሚሰጥ ነው ያስታወቀው። በሌላ ዜና የዓለም የምግብ ፕሮግራም እስካሁን በየመን በአመዛኙ ለውጭ ረድኤት እንቅስቃሴ ክፍት ባልነበሩ 2 የጦርነት አምባዎች ለተጠመዱ በሺዎች የተቆጠሩ ሰዎች የምግብ እርዳታ ለማድረስ መቻሉን አስታውቋል። የየመኑ ጦርነት ከተቀሰቀሰ ከ4 ዓመት በላይ የሆነው ሲሆን WFP ለመጀመሪያ ጊዜ በአማጽያን ቁጥጥር ስር በምትገኘው ኒም ከተማ የምግብ እርዳታ ሊያደርስ መቻሉን ነው ያስታወቀው። የዩናይትድ ስቴትስ ተጠባባቂ የመከላከያ ሚኒስትር ፓት ሻንሃን ኃላፊነታቸውን ከተረከቡበት ከመጀመሪያ ሳምንታቸው አንስተው ግንባር ቀደም ስጋታቸው ቻይና ናት ሲሉ ቆይተዋል። ሻንሃን ዛሬ በዓመታዊ የእስያ የጸጥታ የመከላከያ ጉባኤ ላይ ባሰሙት ንግግር የክልሉ ብልጽግና ላይ አደጋ የጋረጠውን የቻይናን ባህሪ ዩናይትድ ስቴትስ በቸልታ አትመለከትም ብለዋል። ቻይና የሌሎችን ሀገሮች ወታደራዊና ሲቪላዊ ቴክኖሎጂ በመስረቅ ስም ያተረፈች ስትሆን የዩናይትድ ስቴትስ ተጠባባቂው ሚኒስትር ቤጂንግ ስለምታካሂዳቸው የኢንተርኔት ጥቃቶችና የአእምሮዊ ሀብት ስርቆት አንስተው ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በሚኒስትርነታቸው ለመጀመሪያ ጊዜ በጀርመን ባደረጉት ጉብኝት ትናንት ከጀርመኗ ቻንስለር አንገላ መርክል ጋር ተገናኝተው በኢራንና በቻይና ላይ ያተኮረ ውይይት አድርገዋል። መርክል ከውይይታቸው አስቀድመው በሰጡት ቃል ዩናይትድ ስቴትስ አሁንም ለጀርመን ከአውሮፓ ውጪ ከማናቸውም ትልቋ አጋሯ እንደሆነች ገልጸው፣ ይሁን እንጂ ኢራንን በተመለከተ ሀገራቸው ዩናይትድ ስቴትስ ከውሉ የወጣች ቢሆንም ከኢራን ጋር በተፈረመው የኒውክሌየር ኃይሏ ጉዳይ ስምምነት አቋሟ ሀገራቸው እንደ ጸናች ትቆያለች ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ሚያዝያ 5 2011 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም በዚህ ምሽት ዘገባዎች አሉን። እንዲሁም ሳምንታዊው የሙዚቃ ቃና ተዘጋጅቷል። አሁን ወደ መጀመሪያው ዝግጅት እናልፋለን። በኦሮሚያ ክልል ጉጂ ዞን ነዋሪዎች የአካባቢያቸው የሰላም ሁኔታ አሁንም አሳሳቢ መሆኑን እየተናገሩ ናቸው። በመንግሥት ኃይሎችና በኦነግ ስም በሚንቀሳቀሱ ታጣቂዎች መካከል ግጭቱ እየተባባሰ በመሆኑ አሁንም የደህንነት ስጋት ላይ ነን ሲሉ ለአሜሪካ ድምፅ ገልጸዋል። የጉጂ ዞን አስተዳደርና በኦነግ ስም የሚንቀሳቀሱ ታጣቂዎች የሰጡትን ምላሽ አካቶ ገልሞ ዳዊት ተከታዩን ዘገባ አጠናቅሯል።
የአሜሪካ ድምፅ ያነጋገራቸው የምዕራብና የምስራቅ ጉጂ ዞን ነዋሪዎች በተለይ ከቅርብ ወራት ወዲህ በመንግስት የጸጥታ ኃይሎችና በኦነግ ስም በአካባቢው ታጥቆ በሚንቀሳቀሱ ኃይሎች መካከል የሚደረገው ግጭት ለችግር ከዳረገን ሰንብተዋል ይላሉ። ግጭቱ መፍትሄ ባለማግኘቱ የዕለት ከዕለት ኑሯችን በሰላም መምራት አልቻልንም ብለዋል የዱደዳ ወረዳ ነዋሪ ነጌሳ ቦሩ።
የደህንነት ሁኔታው በጣም አስጊ ነው። የህዝብ ሀብት እየጠፋ ነው። ቤት እየተቃጠለ ነው። ትናንት እንኳ በምዕራብ ጉጂ ዱግዳ ዳዋ ወረዳ ቡርቂቱ መጋዳ በምትባል ቀበሌ ማኅበር ጥይት ተተኩሰዋል በሚል የጸጥታ ኃይሎች የቀበሌውን ነዋሪ ሲያስጨንቁ ውለዋል። ሕዝቡ እስካሁን ከብቱን ማሰማራት አልቻለም። ችግር ላይ ነው።
የዱግዳ ዳዋ ወረዳ ነዋሪው አቶ ነጌሳ በአካባቢው ያለው ሰላም በመደፍረሱ ብዙ ሰዎች ቤታቸውን እየለቀቁ ለመሸሽ እንደተገደዱ አክለው ገልጸዋል። የምዕራብ ጉጂ ቡሌሆራ ወረዳ ነዋሪም በአካባቢያቸው የጸጥታ ሁኔታ አሳሳቢ መሆኑን ለቪኦኤ ተናግረዋል።
አመለራ ወታ ጅረ ወን ተቀጥ ወን ዳበትን ጅሩ ገንዳ ቦኮረት ሸሰቲ
አሁንም ችግሩ እንደቀጠለ ነው። ቅርብ ቀን ቡሌሆራ ቦኩ በሚባል ቀበሬ ማኅበር የኦነግ ደጋፊ ነው ብለው የአካባቢው ሚሊሻ በወሰደው እርምጃ የሰው ሕይወት ጠፍቷል። አሁንም ሻክቻ በሚባል ቀበሌ አንድ ልጅ የኦነግ ደጋፊ ነው ብለው የቀበሌው ሊቀመንበር የልጁን ሕይወት አጠፉ። ከዚያ የሟቾቹ ቤተሰቦች እርስ በርስ ቤታቸውን ማቃጠል፣ በቃ ማንም ሰው በሰላም ወጥቶ መግባት አልቻለም። በአሁኑ ጊዜ
የጸጥታው ሁኔታ እንዲሻሻል ነዋሪው የአካባቢውን ባለሥልጣናት ሲጠይቅ እርምጃ ይወሰድበታል ሲሉ እኚሁ የቡሌሆራ ወረዳ ነዋሪ ተናግረዋል። ዱቤ ኦዳ በምስራቅ ጉጂ ዞን በሚትገኘው የጎሮዶላ ወረዳ ነዋሪ ናቸው። ባለፈው ግንቦት 12 2011 ዓ.ም በወረዳው 7 ሰዎች መገደላቸው ይታወሳል። ከሟቾቹ አንዱ የመከላከያ ኃይል አባል ሲሆን ስድስቱ ግን የመከላከያ ኃይል በኦነግ ታጣቂዎች ለደረሰበት ጉዳት አጸፋውን ሲመልስ በሰላማዊ ዜጎች ላይ የተፈጸመ ግድያ ነው ሲሉ በጊዜው ነዋሪዎች አመልክተዋል። አሁንም የወረዳው ሰላም በቦታው አልተመለሰም ይላሉ አቶ ዱቤ።
ቾኮሌን እንጂሩ አኩማናም ቡልቻን ቀምነት ጀቻዳ ዮ
እኛን ስለ ሁኔታው ያናገረን የለም። ልክ አስተዳዳሪ እንደሌለው ሰው ነን። የተረፍነውን እግዚአብሔር እንኳን አተረፋችሁ ወይም ግድያው በስተት ነው የተፈጸመው ያለን እንኳን የለም።
ሰላም እንዲወርድ መንግሥትና የኦነግ ታጣቂዎች ግጭት አቁመው በሰላም እንዲወያዩ ነዋሪዎች ይማጸናሉ። የምዕራብ ጉጂ ዞን አስተዳደር ስለ ጉዳዩ ተጠይቋል። የዞኑ አስተዳዳሪ አቶ አበራ ቡኖ ግን የነዋሪዎቹ ስጋት እንዳለ ሆኖ አሁን የዞኑ ሰላም ከበፊቱ የተሻለ ሁኔታ ላይ ነው ሲሉ መልሰዋል። የዞኑ ነዋሪዎች በአካባቢው ስላለው የጸጥታ ችግር የመንግስት ኃላፊዎችን ስንጠይቅ አላግባብ እርምጃ ይወሰድብናል ላሉት አቶ አበራ ሲመልሱ
ኩን ጎንጉማዳ አማራ ኮን እንደውም ኦላንቱማ ሴራን ወንቀባችኝ ይሪሰንጅራ ኡመት ኮምፕሌን ከንዴጭ ቆናለ።
ይህ በፍጹም ሐሰት ነው። አሁን ከህዝቡ ያለው ቅሬታ እንዲያውም ለምን የአካባቢውን ሰላም ማስከበር አቃታችሁ የሚል ነው። ነገር ግን በኦነግ ስም ታጥቀው ሰውን የሚያግቱ ወይም የሚገድሉ በሕግ ይጠየቃሉ። ከጉዳዩ ነጻ ነኝ የሚል ደግሞ ፍርድ ቤት ሄዶ መሟገት ይችላል።
አቶ አበራ በዞናቸው የሰላም ማስከበሩን እንደተሚመራ የደህንነት ምክር ቤት እንዳለ ገልጸው የኦሮሚያ ክልል ሚሊሻ የሰላም ማስከበሩን ሂደት በዋናነት ይመራል ብለዋል። የዞናቸው ነዋሪዎች በጸጥታ ኃይል አላግባብ እርምጃ ተወስዶብናል ላሉት አቶ አበራ የሚከተለውን ምላሽ ሰጥተዋል።
ከነስ ደመገማን ቱር ከነሙን ዶጎንጎራን አባ ወጀት ሴራን አከትጋ በተሙ
ይህንን ስንገመግም ነበር። በስህተት ሲፈጽሙ በነበሩት ላይ አተኩረን ስንሰራ ነው የቆየ ነው። በአብዛኛው ግን በኦነግ ስም ታጥቀው በሚንቀሳቀሱ ኃይሎች የሚፈጠር ችግር ነው። እነርሱ በህብረተሰቡ መካከል ሆነው በጸጥታ ኃይሉ ላይ ተኩስ ይከፍታሉ። ከዚያ የመከላከያ ኃይሉ አጸፋውን ሲመልስ ሰላማዊ ሰው በመሃል ይጎዳል። ይሄ የሚያሳዝን ነገር ነው።
አቶ አበራ መንግስት እርምጃ መውሰዱ ለዘላቂ ሰላም መፍትሄ ይሆናል ወይ ተብሎ ተጠይቀው አሁን በአካባቢያችን የጸጥታ ኃይሎች እየወሰዱት ያሉት እርምጃ በአካባቢው ህዝብ ጥያቄ መሰረት ነው ሲሉ መልሰዋል። የኦነግ ታጣቂዎችም በጉጂ ስላለው ሁኔታ ተጠይቀዋል። አቶ ገመቹ አቦዬ በደቡብ ኦሮሚያ የኦነግ ሰራዊት ምክትል አዛዥ መሆናቸውን ተናግረው ቀጣዩን ብለዋል።
ኑቲ ኳንፉለቻ ጅሩ ወረረ ኑቲ በናነ ኦፍራ ኢትሱዳቹ ሁምልገሄና
እኛ እየወሰድን ያለነው እርምጃ የለም። ራሳችንን እየተቃጣብን ካለው ጥቃት በመከላከል ላይ ነው። ይሄ መብታችን ነው። ነገር ግን የጸጥታ ኃይሎች በዚያ ተበሳጭተው ቤታቸው ውስጥ በሰላም ባሉ ሰዎች ላይ ጉዳት እያደረሱ ነው። ይሄ ነው አሁን እየሆነ ያለው።
አቶ ገመቹን ግንቦት 12 በጎሮዶላ ለደረሰው ግድያ እርሶ የሚያዙት የኦነግ ታጣቂዎች በመከላከያል ተኩስ በመክፈቱ እንደሆነ ነዋሪዎች መናገራቸውንና በዚህም ህይወታቸው አደጋ ላይ መውደቁን አቤቱታ እንዳቀረቡ ስንጠይቅ በጎሮዶላ ወረዳ በመከላከያል ላይ የወሰድነው እርምጃ 6 ሰዎች የተገደሉበት ቦታ አይደለም ሲሉ አስተባብለዋል። አክለውም የኦነግ ታጣቂዎች የወረዳና የቀበሌ አመራር ላይ እንዲሁም በነዋሪዎች ላይ ጥቃት እያደረሰ ነው ያለውን የመንግስት ክስ አቶ ገመቹ ውድቅ አድርገዋል። ይህን ችግር ለመፍታት በመንግስት ጸጥታ ኃይሎችና በኦነግ ታጣቂዎች መካከል የሰላም አዋጅ አውጀው የነበሩ አባ ገዳ ጅለው ምን ነው አሁንም በጉጂ ሰላም ይወርድ ዘንድ ጥረት ላይ ነን ብለዋል።
ቀለፈ ቆተት ወደደላት ኡመቱ ቀሙን ቀቡ ወከባ ገዳ ሞቱማን ኩሉ ኡመቱ ቀሙን ቀቡ።
እንደ አባ ገዳ ማለት የምፈልገው አርሶ አደር፣ ነጋዴ፣ ሰላማዊ ሰው መነካት የለበትም። ይሄ መንግስት ህዝብ ላይ ጉዳት ማድረስ የለበትም። ታጥቀው የሚንቀሳቀሱ ኃይሎችም ህዝቡን መንካት የለባቸውም። በቅርቡ ከአርሲ ከቦረናና ከጉጂ የተውጣጣን ሰዎች ስለዚሁ ጉዳይ መፍትሄ ለመፈለግ እንወያያለን።
አባገዳ ጅሎ በውይይቱ ላይ የመንግሥት ተወካዮችን ጨምረው የተለያዩ ጉዳዩ የሚመለከታቸው ሰዎች ይገኛሉ ብለዋል። የኦነግ ሊቀመንበር አቶ ዳውድ ኢብሳ ከትላንት ወዲያ ሮብ ከኦሮሚያ ክልላዊ መንግስት ጋር ባደረጉት ስምምነት በድርጅቱ ስም የሚንቀሳቀስ የታጠቀ ኃይሉን መግለጻቸው የሚታወስ ነው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ገልሞ ለዘገባው። ወደ ተከታዩ ቅንብር እናልፋለን። የሲድ የዘንድሮ ተሸላሚዎች የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ፕሬዚደንት ወይዘሮ ማዓዛ አሸናፊን ይዘናል በዚህ ምሽት። የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት በእንግሊዝኛው አጠራሩ ምሕፃር ሲድ ይባላል ሲኢዲ በ27ኛው ዓመታዊ ክብረ በዓሉ ለልዩ ዕውቅናና ክብር ካበቃቸው 9 ኢትዮጵያውያን አንዷ ናቸው። ባለፈው እሁድ የተካሄደውን ይህንን ሥነ ሥርዓት ተንተርሶ በሽልማቱና አለፍ ብለንም በኃላፊነት በሚመሩት ፌዴራል ጠቅላይ ፍርድ ቤቱ ሥራ በኢትዮጵያ የፍትሕና የሕግ ጉዳዮች ዙሪያ አወያይተናቸዋል። አሉላ ከበደ ነው ወይዘሮ ማዓዛ አሸናፊን ያወያየው፣ ቀጥሎ ይቀርባል።
ወይዘሮ ማዓዛ አሸናፊ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት፣ በቅድሚያ እንኳን ወዲህ ወደ አሜሪካ ድምፅ ራዲዮ ብቅ አሉ።
በጣም አመሰግናለሁ አሉላ፣ በጣም አመሰግናለሁ ስለጋበዛችሁ።
በሰሜን አሜሪካ የሚገኘው የኢትዮጵያን የሽልማት ድርጅት ዘንድሮ ከተሸላሚዎቹ አንዱ አድርጎታል። 9 ሴቶች ናቸው የተሸለማችሁት። እንኳን ደስ ያለው።
እሺ አምሰለሽም አመሰግናለሁ።
በሽልማቱ መድረክ ላይ የክብር ተናጋሪም ነበሩ። ለየት ያለ ምሽት ይመስላል። 27 ዓመት ያካሄዱትም ቢሆን እርሶ ምናልባት የመጀመሪያው ከሆነ ከተሸላሚነቱ ባሻገር የመድረኩን የህብረተሰቡን አቀባበል የሽልማቱን ስነስርዓት ትርጉሙንም ጨምሮ ምን አይነት ስሜት አሳደረብዎ?
ጥሩ ነበረ። ይሄ የዲያስፖራ ማህበር ያዘጋጀው በዓል እኔ ደስ ያለኝ ከኢትዮጵያ ውጪ ብዙ ሰፊ መድረኮች ላይ እናገራለሁ፣ ጋብዛለሁ። ግን እንደዛ ሰፋ ባለ መድረክ ኢትዮጵያውያን አብዛኛው ሙሉ በሙሉ ማለት ይቻላል በተገኙበት መድረክ ስናገር ከሀገር ውጪም ጀመሪያ ስለነበረ በጣም ደስ የሚል ነበር አቀባበሉ። ይሄ ሽልማቱን እና እውቅናውን በተመለከተ በጣም ጥሩ ነው። በርካታ ስራ የሰሩ ሴቶች ናቸው እውቅና የተሰጣቸው። ይሄ ተገቢም ነው። የራሳችን ኮሚኒቲ የሰጠን እውቅና ስለሆነ እሱ ደግሞ ተጨማሪ ዋጋ ሰጠዋለሁ። ደግሞ ከሁሉም በላይ አድርጌ ያየሁት የወጣቶቹንም ሽልማት ነው። ወጣት ሴቶቹ እና አንድ ወንድ ነበረ። በአካዳሚክ ስራ በጣም በጣም ውጤት ያሳዩ እንግዲህ ከሀገራቸው ውጭ አድገው ነገር ግን ደግሞ ባህላቸውንም ይዘው ለህብረተሰባቸው ደግሞ ለኮሚኒቲያቸው ደግሞ አገልግሎት በመስጠታቸውም ጭምር ነው የተሸለሙት። በአካዳሚክ ውጤታቸው ብቻ አይደለም እና ውጭ ሀገር ሆኖ ልጆቹን በዚህ አይነት ተንከባክቦ እሴቶቻችንን ጨብጠው እንዲያድጉ ማድረጉ ቤተሰቦቹ እና ኮሚኒቲው ሊኮራ የሚገባ ይመስለኛል። አንዳንዶቹ ሲናገሩ አይተው እንደሆነ አማርኛ አይችሉም፣ ግን መድኃኔዓለም ማርያም እያሉ እየጠሩ ሲናገሩ በጣም በጣም ነው ደስ ያሰኘኝ። ጥሩ ነበረ።
በእናንተም አርአያነትን በትዩ የሚመለከቱትን ያህል አንድ መድረክ ነው የቀረቡት። ለአቀራረብ
በጣም በተለይ ለወጣቶቹ ከእንደነሱ እድሜ ላሉት 15፣ 16፣ 17 ነው እዛ አካባቢ ላሉት በጣም ጠቃሚ ነው። ምክንያቱም እኔን ወይንም ደግሞ ሌላ አዋቂ ሰው ልክ ነው እንደ ሲምቦል እንደ ሮል ሞዴል ሊወስዱ ይችላሉ። ነገር ግን በእነሱ እድሜ ላሉ ልጆች ግን የበለጠ ቅርበት ያላቸው እነሱ ናቸው እና የበለጠ እነሱ ሊያነሳሷቸው ውጤታማ እንዲሆኑ ሊያበረታቷቸው ይችላሉ እና የመንፈስ ውድድርም ሊያሳድሩባቸው ይችላሉ እና በጣም ጥሩ ነበር።
ምስስል እናያለን። በሲድ ወይም በኢትዮጵያውያን የሽልማት ድርጅት ማህበረ ልዩራን ዘር ኢትዮጵያ የሽልማት ስነስርዓት የዘንድሮ ና በኢትዮጵያ በቅርቡ በተካሄደ እርሶን ጨምሮ ሴቶች የበዙበት የኃላፊነት ቦታ ነው። የጠቅላይ ሚኒስትር አብይ ካቢኔ በርካታ ሴቶች አሉበት። አነጻጸሩት ያናስታውሱ?
አዎ ልክ ነው። የሚነጻጸርበት ሁኔታ አለ። በህብረተሰባችን ውስጥ ሴቶች ያው እንደሚታወቀው ከፍተኛ አገልግሎት ሰጪዎች ቢሆኑም ነገር ግን ወደ ውሳኔ ሰጭነት ሲመጣ ወደ ኋላ ሆነው ነው የቀሩት። ይሄኛ ህብረተሰቡ ብቻም አይደለም አጠቃላይ በአፍሪካም በዓለምም ያለው ሁኔታ ነው እና እነዚህ ነገሮች ግን ሴቶች በርካታ ውጤት ሊያሳዩ የቻሉ ሴቶች አሉ። ያንን ውጤት ለማምጣት ሴቶች ራሳቸውን ችለው መቆም ይችላሉ የሚለውን መልእክት ነው ይሄኛው መድረክ ያስተላለፈው። ከዛ ውጭ ደግሞ ጥሩ መስራት ጠቃሚ ነገር መሆኑን ጥቆማ የሚሰጥ ነው። ዞሮ ዞሮ በሌላ በኩል እንዳልከው ጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት 50% ሴቶች የካቢኔ አባላት ይሁኑ ብሎ መውሰን ቀላል ውሳኔ አይደለም። ይሄ ቀላል ውሳኔ አይደለም፣ ትልቅ ቁርጠኝነትን የሚጠይቅ ውሳኔ ነው እና እንዳልከው ልክ ነው። ምናልባት ይህ አመት የሴቶች አመት ነው ማለት ይቻላል።
አንዳንድ ነገሮችን ኋላና ፊት እያል እናነሳለን። ጉዳይ ልምጣ። እርስዎ የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት የመጀመሪያ ሴት ፕሬዚዳንት ኖት። ትልቅ ኃላፊነት እንደሆነ ይልቁንም ኢትዮጵያ አሁን በሽግግር ላይ ባለችበት ጊዜ የመጣ ኃላፊነት እንደመሆኑ የተለየ ትኩረትም ይስባል። የህግ ጉዳይን እንነጋገር። ከመጡ አጭር ጊዜም ቢሆን ወደዚህ ኃላፊነት በርካታ ለውጦች፣ በርካታ የህግ ማሻሻያዎች የሚፈለጉበት ጊዜ ላይ ነው እና ምን አይነት ጅምሮች አሏቸው? ምን አይነት ውጥኖች ስራ ተጀምሯል?
አመሰግናለሁ ይህን ጥያቄ ስላነሳ። በየጊዜው የሚደረጉ ጥረቶችን ለማስተዋወቅ እንሞክራለን፣ ለመናገር እንሞክራለን። እንዳልከው እንግዲህ አሁን 7ኛ ወራችን ነው። እኔም ምክትል ፕሬዚደንትም አቶ ሰለሞን ዋቅቶላም ወደ ኃላፊነት ከመጣን እንግዲህ ከዛ ጊዜ ጀምሮ ምንድነው ዋናው እምነታችን፣ ይሄ ከባድ ስራ ነው፣ ከባድ ኃላፊነት ነው። በተወሰነ ሰው የሚሰራ ስራ አይደለም እውነቱን ለመናገር እና በርካታ ሰዎች ድጋፍ በርካታ ባለሙያዎች ተሳትፎ የሚያስፈልገው ስራ ነው። መጀመሪያም የጀመርነው ከዳኞቻችን ነው መነጋገር የጀመርነው። በፌደራል ፍርድ ቤት 360 ዳኞች አሉ። ከነሱ ጋር ስብሰባ አድርገን በተለይ የፍርድ ቤቱን ነጻነት፣ የዳኝነትን ነጻነት ማስከበር የዳኞች ስራ መሆኑን በሰፊው ተነጋግረን እዚህ ላይ የጋራ ግንዛቤ ላይ ደርሰናል። በሌላ በኩል ደግሞ ጠበቆችን ማወያየን፣ ምክንያቱም እዚህ ሀገር እንደሚሉት ጠበቆቹ ኦፊሰርስ ኦፍ ዘ ኮርት ይሏቸዋል። ጠበቃ ማለት የፍርድ ቤቱ አካል ነው እና ጠበቆችና ዳኞች እየተናበቡ ካልሰሩ የፍትህ ሁኔታ ለማራመድ አስቸጋሪ ነው የሚያደርገው። ከጠበቆችም ጋር ውይይት አደረግን። ውይይት ማድረግ ብቻም አይደለም፣ በኋላ ደግሞ ኮሚቴ አቋቁመን የቀድሞ ዳኞች ያሉበት 18 ሰዎች ያሉበት ኮሚቴ አቋቁመን በተለይ ወሳኝ የሆኑ ፍርድ ቤቱ ሪፎርም ለማድረግ የሚረዱ ህጎችን በማሻሻል ረገድ እያገዙን ነው ያሉት። እንግዲህ ከዛ አልፎ በተወሰነ ደረጃ ስልጠና ጀምረናል ለዳኞች፣ ለፍርድ ቤት ሰራተኞች፣ ከዳኝነት ውጭ ያላሉት ስልጠና ጀምረናል። ሲስተማችንን በአጠቃላይ ለማሻሻል የተለያዩ እርምጃዎች እየወሰድን ነው። ለምሳሌ ምንድን ነው ፍትህ፣ ህዝብን ያማከለ ፍትህ መስጠት አለብን ብለን ነው የምናምነው። ምክንያቱም ህዝቡ ወደ ፍርድ ቤት ሲመጣ እንደ ድሮ እየሰጋ ግራ እየተጋባ እንዳይመጣ ምንድን ነው ማድረግ የምንችለው? እንዴት ነው ኤንቫይሮንመንቱንስ ፍሬንድሊ ልናደርግ የምንችለው የሚለው ላይ እርምጃዎች እየወሰድን ነው የምንገኘው። እንግዲህ ከህግ ማሻሻያው ከስልጠናው በተጨማሪ የፍርድ ቤት ትልቁ ችግር ደጋግሜ እንደምናገረው የኢንፍራስትራክቸር ችግር አለው። ፍርድ ቤት መሰረተ ልማት፣ ዳኞቻችን ቢሮ የላቸውም። የችሎት ማስቻያ ስፍራ በጣም አነስተኛ ነው። ይሄ ችግር አለ። እንግዲህ እሱን ለመቅረፍ ደግሞ ከገንዘብ ሚኒስቴር ጋር ተገናኝተን ለጊዜው የተወሰኑ ችሎቶች፣ የተወሰኑ ቢሮዎች እንዲሰሩ ዝግጅቶች እያደረግን ነው። አጠቃላይ ሪፎርሙን ደግሞ ከመንግስት በጀት ውጪ በለጋሾች ድጋፍ ተጨማሪ ስራዎችን ለመስራት የሶስት አመት አክሽን ፕላን ሰርተን አሁን ከለጋሾች ጋር በመነጋገር ላይ እንገኛለን። የተወሰነውን ስራ ደግሞ እንደ ፓይለት ከዩኤስኤድ ጋር ጀምረን እየሰራ ነው ያለ ነው።
በርካታ ጅምሮች መንገድ የያዙ ይመስላል። የምንነጋገረው ሶስተኛውን የመንግስት አካል ገለልተኛ እንዲሆን የሚፈለገው በሁሉም መልኩ፣ ነገር ግን ስር የሰደደ ባህል ምናልባትም አሰራሩን ጨምሮ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ራሱን አሸባሪ ያሉበት በህግ ስም በደል ሲፈጸምበት የቆየ ስርዓት ነው እና ያንኑ ያህልም ቀላል እንዲሆን አይጠበቅም። ነገር ግን የቱን ያህል ገለልተኛ ናቸው? የፍትህ ስርዓቱ ከመንግስቱ ገለልተኛ እንዲሆን፣ ከሌሎች የትኛውም የመንግስት አካላት ገለልተኛ እንዲሆን በሚፈለገው ደረጃ ገለልተኛ መሆን የሚችሉበት ሁኔታ ላይ ናቸው?
እንግዲህ የፍርድ ቤቱ ገለልተኝነት አንዱ ነገር ሆኖ ከዛ ጋር ግን በጣም በተጓዳኝ መታየት ያለበት የፍርድ ቤት ነጻነት እንደ ሶስተኛ የመንግስት ቅርንጫፍ የፍርድ ቤቱ ነጻነት ደግሞ ሌላው ጉዳይ ነው። እንግዲህ ገለልተኛ የሚለውን ጥያቄ አስመልክቶ ኃላፊነት እኔ ከወሰድኩኝ በኋላ እንግዲህ እንዳልኩ ለዳኞችም ለሚመለከታቸውም አካላት በሙሉ የማያቋርጥ መልእክት እያስተላለፍኩኝ ነው ያለሁት። ፍርድ ቤቱ ገለልተኛ ሆኖ ከማንም አካል ጣልቃ ገብነት ውጪ ሕግን ብቻ መሰረት በማድረግ ስራውን መስራት እንዳለበት። ይህን ሲባል እንግዲህ ዳኞች በሚሰጡት ፍርድ ሁሉም ሰው ይደሰታል ማለት አይደለም። አስቸጋሪ ነው። አንድ ዳኛ ውሳኔ ሲወስን አንዱ ይደሰታል፣ አንዱ ይከፋዋል። ይሄ አስቸጋሪ ሁኔታ ነው። ከዛም በተጨማሪ ዳኞችም ሊሳሳቱ ይችላሉ። እንደ ማንኛውም የሙያ ስህተት ዳኞችም ሊሳሳቱ ይችላሉ። ግን ያ እንግዲህ በይግባኝ ሊታረም የሚችል ጉዳይ ነው። ይሄን እያደረግን ያለ ነው። ግን ከዛ ውጪ አሁን ለምሳሌ ኮድ ኦፍ ኮንዳክት የሙያ ስነ ምግባር በመስራት ላይ በማጽደቅ ላይ እንገኛለን። እዛ ላይ ስልጠና ይሰጣል ለዳኞች። በየጊዜው እንግዲህ የዳኝነትን ገለልተኝነት የሚያረጋግጡ እርምጃዎች ደግሞ እየወሰድን እንሄዳለን። ግን ከገለልተኝነቱ ውጭ ደግሞ ስለ ነጻነት፣ የፍርድ ቤት ነጻነት ጉዳይ የተገቢው ግንዛቤ ገና ያለ አይመስለኝም። እኔ በዚህ ሳምንት እዚህ በቆየሁበት ጊዜ ብዙ ነገር ለመመልከት እድል አግኝቻለሁ። እዚህ ሀገር የጠቅላይ ፍርድ ቤቱን ለመጎብኘት እንዲሁም ደግሞ ከ9 የጠቅላይ ፍርድ ቤት ዳኞች አንደኛውን ጀስቲስ ብራየር የሚባሉትን ለማግኘት እድል አገኘው። ይሄ በጣም ነበር ደስ ያለኝ። እና ሁለት ነገር ነው የተነጋገርነው። አንዱን ህዝባችን ማስተማር አለባችሁ የህግ የበላይነት አስፈላጊ መሆኑን። ዳኞች ፍርድ ሲሰጡ ሊሳሳቱ ይችላሉ። ከተሳሳተ ፍርድ ጋር መኖር ነው የሚሻላችሁ ወይንስ ደግሞ ወደ ግጭትና ወደ ጦርነት መሄድ ይሻላችኋል? ስለዚህ ከነዚህ ሁለት ህዝቡ እንዲመርጥ ማስተማር መቻል አለባችሁ። ትልቅ ነገር ነው ያሉት። ዞሮ ዞሮ ለማንኛውም ህብረተሰብ በሰላም ለመኖር ወደ እድገት ለመሄድ ህግ በህግ ዙሪያ መስራት እና መኖር አለባችሁ። ፍርድ ቤቶቻችሁን አየሁኝ። የሙሴ ስታቹ አለ፣ የሐሙራቢ ስታቹ ለምንድነው? ስርዓት የጀመሩ ናቸው እነዚህ ሰዎች። ስለዚህ አንድ ህብረተሰብ ያለ ስርዓት ያለ ህግ የትም መድረስ እንደማይችል የሚያስታውሱን ጉዳዮች ናቸው እና እነዚህ ትምህርት ያስፈልጋል። ስለ ግንዛቤ ትምህርት ያስፈልጋል። ፍርድ ቤት ምን ያህል አስፈላጊ ተቋም እንደሆነ ገና ሁላችን እንዳዲስ መማር እንዳለብን ገባይ።
ሁሉም ወገን ነው ትምህርቱ ነው የሚሉን። የህግ ባለሙያዎች ብቻ ሳይሆን ስለ ህጉ ህብረተሰቡም እንዲረዳ ማድረግ አስፈላጊ ነው። ያን ቃል እያሉ ነው።
ልክ ነው። እኔ እውነቱን ለመናገር ህግ ውስጥ ያለው ህብረተሰብ ዳኞችም ጨምሮ ጠበቆችም ጨምሮ ያለብን ኃላፊነት አንድን ህብረተሰብ ለማቆም የፍርድ ቤት ሚና ምን ያህል ጥልቅ መሆኑን ተራው ህዝብ አይደለም ሁሉስ ምን ያህል ግንዛቤ ያለው የሚለው እንደገና መታየት ያለበት ጉዳይ ነው። እዚህ ሀገር እኮ ፌደራል ፍርድ ቤቶች ራሳቸው ፖሊስ አላቸው። የጠቅላይ ፍርድ ቤት ቺፍ ጀስቲሱ በአመት አንድ ጊዜ ልክ እንደሌላው የመንግስት ቅርንጫፍ ሪፖርት ለአገሪቱ ነው የሚያቀርቡት እና በአዲስ መልክ መማር አለብን። ለምን? ለህብረተሰባችን ጠቃሚ ስለሆነ፣ ወደፊት የሀገራችን ሰላም የሀገራችን እድገት ፍርድ ቤት ነጻነት መረጋገጡ አስፈላጊ በመሆኑ ነው።
ብዙዎች የሚስማሙሎት ይመስለኛል። ማዛ የፍትህ አካሉ ገለልተኛ መሆኑ ከአካባቢያዊ ስርዓቶችም ሆነ በመንግስት ደረጃ ባሉ አሰራሮች በፍርድ ቤት ስርዓቶች ጣልቃ መግባት የተለመደ መሆን ደረጃ የደረሰ ስለ ነበር ያን የመለወጡ ስራ ምን ያህል ይከብዳል? የትኞቹን ነገሮች ትኩረት ትሰጣላቸው ይመስለኛል ጥያቄ።
ልክ ነው። እሱማ ማንኛውም ህብረተሰብ እኮ በሂደት ነው ይህን ስራና እዚህ ሊደርሱ የቻሉት። እኔ በቀደም እንዳልኩ ጠቅላይ ፍርድ ቤት እዚህ ያለውን ስጎበኝ 9 ዳኞች የሚቀመጡበትን ወንበር ሳይ፣ አገባባቸውን ሳይ፣ የቲያትር መጋረጃ ይመስላል እነሱ የሚገቡበት እና ቤተ መቅደስ ያለህ ነው ይመስል
በተለየ ስርዓትና ክብር ነው።
በጣም በጣም እና በሂደት ነው። እነሱም የዛሬ በ17ኛው ክፍለ ዘመን ልክ እንደኛው ፍርድ ቤቱና ህግ አውጪው አንድ ላይ ነበር። የተለየ የፍርድ ቤት ህንጻ እንኳን አልነበረም እና በኋላ እንግሊዞች ሲያቃጥሉ ነው ይሄን አዲስ ህንጻ ሊሰራ ይቻለው። ግን በታሪክ ደግሞ ለውጥ የሚያመጡ ሰዎች አሉ። ጆን ማርሻል ስለተባሉ እንዳኛ የፍርድ ቤትን ተግባር አስፈጻሚው ከህግ አውጪው የተለየ ምንድነው የፍርድ ቤት ተግባር የሚለውንም በሳቸው ዘመን ነበር እንደገና ትርጉም የተሰጠው እና በታሪክ ሚና ያላቸው ሰዎች አሉ። ግን ሁሉም እንግዲህ አሁን የምናገረው እኔ 100 ዓመት እንደዚህ የፈጀ ወይ ከዛ ላይ የፈጀ ሂደት ነው። ግን አንድ ቦታ ግን ስራው መጀመር አለበት።
ወደ ዛሬ ጉዳይ ለመልሰው ምናልባት በዚህ ሰዓት ስርጭታችን የሚከታተሉ አድማጮች ልቦና ውስጥም ሊብላላ የሚችል የፍትህ እጦት የዳኝነት እጦት በቀደመ እንበለው ሽግግር ላይ ያለ ስርዓት ስለሆነ መታየቱ ያሳድረው ተጽዕኖ በአንድ በኩል በግፍ ያላግባብ የተከሱ ሰዎች ነጻ እንዲወጡ የተወሰዱ እርምጃዎች በሌላው፣ ነገር ግን ዛሬም ለግጭቶች መንስኤ የሆኑ ወይም ግጭቶች የተፈጠሩበት መንገድ እና መጠን እጅግ ከመግዘፉ የተነሳ በእርግጥ ዳኝነት አለ ወይ? ፍትህ አለ ወይ? ህግ አለ ወይ? ህግ አልበኝነት እንዲሰፍን መንግስት ምን እያደረገ ነው? የህግ ስርዓቱ ምን ይሰራል? የሚሉ ጥያቄዎች ጎልተው የሚሰሙበት ነው። ወይዘሮ መዓዛ እንዴት ነው እርስዎ የሚገመግሙ?
እውነት ነው፣ እውነት ነው። እንግዲህ እኔ እስካሁን የተናገርኩት እንደው በመደበኛ ሁኔታ ስለሚፈጠሩ ጉዳዮችና ምን መደረግ እንዳለበት ነው። እንደጠቀስከው ደግሞ አሁን አገራችን እንዳልከው በርካታ ጥሩ ጥሩ እድሎች፣ በርካታ ተስፋ የሚሰጡ ነገሮች አሉ። ያው ደግሞ ከዚሁ ከዚህ ከለውጡ ጋር ተያይዞ ደግሞ ችግሮች ደግሞ አሉ፣ በርካታ ችግሮች አሉ። ከዚህ ደግሞ ዋናው ችግር የሰዎች የሰብአዊ መብት መጣስ፣ የሰዎች በህይወት የመኖር መብት መጣስ፣ የኢኮኖሚ መብታቸው፣ ማህበራዊ መብታቸው መነካት ጉዳይ አለበት እና እንግዲህ በመደበኛ በቀን ተቀን ስራው በርካታ ችግሮችና ሸክሞች ያሉበት ተቋም ፍርድ ቤትን ብቻ ሳይሆን አጠቃላይ የፍትህ አካላትን ብንመለከት ፖሊስን ብለው አቃቢ ህግን ብለው ይሄ እነዚህን ተጨማሪ ችግሮች ደግሞ እንዴት ነው የሚሸከመው የሚለው ትክክል ነው፣ አሳሳቢ ነው። ግን ምንድን ነው ባለኝ መረጃ መሰረት ግጭት በተፈጠረባቸው በየክልሎቹ አቃቢ ህግ በርካታ ቦታዎች ላይ ምርመራ ፖሊስና አቃቢ ህግ ምርመራ እንደተደረገ እንደሆነ ጉዳዮቹም ደግሞ የደረሱበት ቦታ ፍርድ ቤት ክስ በመመስረት ላይ እንደሆነ አውቃለሁ። ለምሳሌ የእኛ ተዘዋዋሪ ዳኞች በነሻንጉል እየሄዱ ጋምቤላ እየሄዱ ወደ አዋሳ እየሄዱ እነዚህን ጉዳዮች በመመልከት ላይ ይገኛሉ። ከስር ከስር ደግሞ የሚመረመሩ ጉዳዮች እየመጡ ነው። እነዚህንም እንግዲህ ባለን አቅም ሁሉ ፍትህ ጋር ለመድረስ ስራዎች እየተሰሩ ነው ያሉት። ግን ተጨማሪ ስራ መሆኑ ግን ትክክል ነው።
ከፌዴራል ጠቅላይ አቃቤ ሕግ ፕሬዚዳንት ከወይዘሮ መዓዛ አሸናፊ ጋር የጀመርነው ቃለ ምልልስ አላበቃም። ተከታዩን በሌላ ፕሮግራም ይዘን እንመለሳለን። ለአሁኑ ግን እንግዳዬን ወይዘሮ መዓዛ አሸናፊን ለጊዜያቸው አመሰግናለሁ። ጊዜ ርስጥልኝ።
እኔም አመሰግናለሁ አሉላንና ወይዘሮ መዓዛ አሸናፊን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ሰሎሞን አባተ ነኝ እያስተናገድኳችሁ ያለሁት። ተከታዩ የሙዚቃ ቃና ነው። ደሳለኝ መኮንን ዝግጅቱን አቀናብሮ ደግሶ ይጠብቃችኋል። ወደዛው ላሸጋግራችሁ።
ሰለሞን አመሰግናለሁ የአየር መስመሩን ስለለቀክልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ የሙዚቃ ቀን አድማጮች፣ በያላችሁበት ሳምንታዊ የክብር ሰላምታ ይድረሳችሁ። እለቱን በድጋሚ ለማስታወስ ለተቀዳሜ ግንቦት 24 2011 ዓ ም ሲሆን በኢትዮጵያኑ አቆጣጠር በአውሮፓያኑ ደግሞ ሰኔ 1 2019 ዓ ም ላይ እንገኛለን። የዛሬቷ ቀን በታሪኳ ክናውና ያሳለፈቻቸውን አንድ ሁለት አበይት ነገሮችን ብንመለከት እንደ አውሮፓያኖቹ አቆጣጠር በ1964 ኬንያ ሪፐብሊክ ሆነች። ጆሞ ኬንያታም የአገሪቷ የመጀመሪያው ፕሬዚዳንት ሆኑ። በ1979 ዓ ም ደግሞ ወደ 90 ዓመታት ያህል በነጮች አገዛዝ ስትመራ የነበረችው ሮዲሺያ በጥቁር መመራት ጀመረች። ስሟንም ከሮዲሺያ ወደ ዚምባብዌ ቀየረች። የሲኤንኤን ኬብል ኒውስ ኔትወርክ ዜና ማሰራጨት የጀመረው በ1980 በዛሬቷ ቀን ነው። በዛሬቷ ቀን ተወልደው ልደታቸውን ከሚያከብሩ የዓለማችን ታዋቂ ሰዎች መካከል እውቁ አሜሪካዊ የፊልም ተዋኝ ሞርጋን ፍሪማን ይገኙበታል፣ 82 ዓመታቸው። ተከበራችሁ አድማጮች፣ በዛሬው የሙዚቃ ቃና ፕሮግራም የተለያዩ ዜማዎችን ይዤላችሁ ቀርቤያለሁ። መልካም ቆይታ ከሙዚቃ ቃና ጋር እየተመኘሁላችሁ እያደመጣችሁት ያላችሁት ቱ ላቭ ሳምባዲ የተሰኘውን የማይክል ቦልተንን ዜማ ነው። Never shone on me. I want my life to be to live with you, to live with you. There's a way everybody says to do it.
ain't got you. I ain't got you.
ያደመጥነው ቱ ላቭ ሰምበዲ የተሰኘውን የማይክል ቦልተንን ዜማ ነበር። ይህንን ዜማ በቅድሚያ የተጫወቱት ዘ ቢችስ ነበሩ። ከዚያም በርካታ የተለያዩ ድምፃውያኖች ዜማውን ተጫውተውታል። ቀጥለን የምናደምጠው ዜማ ደግሞ ስትሮንገር የተሰኘ ይሆናል። ድምፃዊ ኬሊ ክላርክሰን።
Kill you makes you stronger. Stand a little taller. Doesn't mean I'm lonely when I'm alone. What doesn't kill you makes a fighter. Footsteps keep it lighter. Doesn't mean I'm over, 'cause you're gone. What doesn't kill you makes you stronger, stronger. Just me, myself, and I. What doesn't kill you makes you stronger. Doesn't kill you makes you stronger. Stand a little taller. Doesn't mean I'm lonely when I'm alone. What doesn't kill you makes you fighter. Footsteps keep it lighter. Doesn't mean I'm over, 'cause you're gone. What doesn't kill you makes you stronger, stronger. Trust me, myself, and I. What doesn't kill you makes you stronger. Stand a little taller.
What doesn't kill you makes you stronger. Stand a little taller.
ከኬሊ ክላርክሰን አምስተኛ የስቱዲዮ አልበሟ ስትሮንገር የተሰኘውን ዜማዋን ነበር ያደመጥነው። ኬሊ ክላርክሰን ከ12 ሚሊዮን በላይ የአልበም ቅጂ በዓለም ዙሪያ ሸጣለች። በመቀጠል ደግሞ እስቲ ቆየት ያለ ወደ ብሉስ ዜማ ያልወሰዳችሁና Why I Sing the Blues የተሰኘውን የብሉስ ንጉስ የነበሩትን የቢቢ ኪንግን ዜማ አሰማችኋለሁ። Everybody wanna know. Yes, they wanna know why I'm singing the blues.
with me. Gone is my youth. I look in the mirror every day and let it tell me the truth. I'm singing the blues. I just have to sing the blues. I've been around a long time. Yes, yes, I've really made some
ያደምጥነው why I sing the blues የተሰኘውን የቢቢ ኪንግን ዜማ ነበር። ይህ ዜማ የወጣው እንደ አውሮፓውያን አቆጣጠር በ1983 ሲሆን ከቢቢ ኪንግ የብሉስ ዜማዎች መካከል ከተወደዱት አንደኛውና ዋነኛው ዜማ ነበር። ቢቢ ኪንግ በአሜሪካን የሙዚቃ ታሪክ ውስጥ ትልቅ አስተዋጽኦ ያደረጉ ታላቅ ሰው ነበሩ። ለዚህም ስራቸው ከፕሬዝዳንት ጆርጅ ደብሊው ቡሽ የአገሪቷን ታላቅ ሜዳሊያ ተሸልመዋል። ቢቢ ኪንግ ከዚህ ዓለም በረፍት የተለዩን እንደ አውሮፓውያን አቆጣጠር በ2015 ነው። በ89 ዓመታቸው ቀጥለን ደግሞ ሄሎ ትለናለች እንግሊዛይቷ ድምጻዊ አዲል።
ሄሎ ኢትስ ሚ I was wondering if after all these years you'd like to me to go over everything. They say the time's supposed to heal ya, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million miles. Talk about myself, I'm sorry. I hope that you will. Did you ever make it out of that town where nothing ever happened? It's no secret that the both of us are running out of time. So how from
ተችልን የእንግሊዛይቷ ድምጻይ አዴል ነበረች። ይህ ዜማ እንደወጣ በመላው ዓለም በሙዚቃ የቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ እንደነበር የሚታወስ ነው። የተከበራችሁ ሙዚቃ ቀን አድማጮች ለዛሬ ተመደበልኝ ሰዓት እየተገባደደ ነው። የምሰናበታችሁ ቆየት ባለ የአሪታ ፍራንክሊን ምርጥ ዜማ ይሆናል። የዜማው ርዕስ Ain't No Way የተሰኘ ሲሆን ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና እንሰንብት። ደሳለኝ መኮንን ነኝ በኔ በኩል ቻው።
ደሳለኝን እናመሰግናለን ለግሩም ዜማዎቹ። አድማጮች ማጠቃለያ ዜና አሰምተን እንሰናበት። ዩናይትድ ስቴትስ ቨርጂኒያ ክፍለ ግዛት ቨርጂኒያ ቢች ከተማ ውስጥ ትናንት አርብ በከተማዋ አስተዳደር ሕንጻ ተኩስ ከፍቶ ሲያበቃ 12 ሰዎች የገደለው ተጠርጣሪ ድዌይን ክራዶክ የሚባል የረጅም ጊዜ የከተማይቱ የሕዝባዊ አገልግሎት ባልደረባ የነበረ መሆኑ ተገለጠ። የፖሊስ አዛዡ ዛሬ ጠዋት መግለጫ ሰጥተው ነበር። የተከፋ ሰራተኛ ነበረ ሲሉ የገለጹት የተጠርጣሪ አጥቂ ለረጅም ጊዜ ከፖሊሶች ጋር ተታኩሶ ሲያበቃ እንደተገደለ ነው የተናገሩት። ከየመን ኢትዮጵያውያን ፍልሰተኞችን ወደ ሀገር ለመመለስ በተጀመረ እንቅስቃሴ ዓለም አቀፉ የፍልሰት ድርጅት ዛሬ 250 ኢትዮጵያውያንን በሁለት በረራዎች ወደ አዲስ አበባ ማጓጓዝ እንዳቀደ አስታውቋል። በየመኗ ኤደን ከተማ በሚገኝ ስቴዲየም በአሰቃቂ ሁኔታ ያሉ የተቀሩትን 1900 ፍልሰተኞችም ወደ ሀገር እንመልሳለን ብሎ ተስፋ ያደርጋል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በእሁድ ምሽት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገርኳችሁ ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።